We sat here this evening
just before we commenced this wonderful meeting. We thought we would
fill
the building and overflow.
In this gigantic building,
ህንፃ ውስጥ በነበሩት ጉባኤዎች በመንፈስ ተመግበናል። የተባረክን ሰዎች ነን። ምን እንደምል ለብዙ ጊዜ ጸልዬ ነበር። ማንንም ላስከፋት አልፈልግም። ምን አይነት ፈተናዎች አሉን? የሚያስለቅሰኝ ምንም ነገሮች ነበሩ ብዬ አሰብኩኝ። አንዳንዶችን በዚህ ምሽት ልነጋገርባቸው እፈልጋለሁ። አንዳንዶቹ ለወጣቶች፣ አንዳንዶቹ ለጎልማሳዎች፣ አንዳንዶቹ ሽማግሌ ለሆኑት እንናገራለን። በመጀመሪያ ወንድሞች፣ በዚህ ምሽት አብረን መገናኘት ጥሩ ነው በማለት ልጀምር እፈልጋለሁ። ስለ ክህነት ስልጣን አስደናቂና ለጊዜው ጠቃሚ የሚሆን መልእክት ሰምተናል። እኔ ከእናንተም ጋር ተነሳስቻለሁ። በዚህ ምሽት ሳሰላስልበት ስለነበርና ይህን ከእናንተ ጋር ለመካፈል ስለተነሳሳሁት አንዳንድ ነገሮች ለመናገር እፈልጋለሁ። በአንድ መንገድም ይሁን በሌላ እኛ ያለን የክህነት ስልጣን ቅዱስ ኃይልን ለመቀበልና ለመጠቀም በግል ብቁ ለመሆን የሚነካ ነው። ከትምህርትና ቃል ኪዳኖች 121 በማንበብ ልጀምር። የክህነት ስልጣን መብቶች እና የሰማይ ኃይሎች የማይነጣጠሉ ናቸው። እና የሰማይ ኃይሎች በጻድቃዊነት መሠረቶች የሚካሄድ ካልሆነ በስተቀር ለመቆጣጠርና ለመጠቀም አይቻሉም። ለእኛ ሊሰጠን መቻሉ እውነት ነው። ነገር ግን ኃጢአታችንን ለመሸፈን ወይም ኩራታችንን ከንቱ ፍላጎታችንን ለማርካት ወይም በማንኛውም ጻድቃዊ ባልሆነ መንገድ በሰዎች ልጆች ነፍሶችን ላይ ቁጥጥር ወይም ሥልጣን ወይም ግዴታ ለማድረግ ስንሞክር እነሆ ሰማያት ራሳቸውን ይለያሉ፣ የጌታ መንፈስም ያዝናል። እና ይህም ሲወሰድ የሰው ክህነት ወይም ሥልጣን ፍጻሜ ይኖረዋል። ወንድሞች፣ ያም ጌታ መለኮታዊ ሥልጣኑን በተመለከተ በሥልጣን የተናገረው ነው። ይህ የተጠቀሰው የእግዚአብሔር ክህነት ባለሥልጣን ባለን ላይ ያለው ኃላፊነት እንደሚጠቁም ለመጠራጠር አንችልም። ወደ ምድር በችግር ዘመን መጥተናል። የሕዝብ የሥነ ምግባር መመሪያ ወደ ማንኛውም ነገር ተቀባይ ነው ወደሚለው ተቀይሯል። የህብረተሰብ ሥነ ምግባር በብዛት ሲቀየር እስከማይበት ድረስ ለመኖር ችያለሁ። የቤተ ክርስቲያኗ የህብረተሰብ መሠረታዊ መመሪያ አንድ በነበረበት አሁን በመካከላቸው ታላቅ ሸለቆ አለ። እናም እየሰፋ ይመጣል። ብዙ ሙቪዎችና በቴሌቪዥን የሚታዩት ከእግዚአብሔር ሕግጋት ጋር ተቃራኒ የሆኑ ጸባዮችን ያሳያሉ። በእነዚህም የሚገኙትን ቆሻሻ ነገሮች ተካፋይ አትሁኑ። በዛሬ ሙዚቃ የሚሰሙት ቃላትም እንደነዚህ አይነት ናቸው። በትንሽ ጊዜ ተቀባይነት ያልነበረው ስድብ በአካባቢያችን በሙሉ ይገኛል። የጌታም ስም በየጊዜው በከንቱ ይጠራል።
Commandment. One of the ten,
ለሙሴ በሲና ተራራ ላይ ጌታ ከሰጣቸው ከአስሩ ቃላቶች አንዱን እናስታውስ። የእግዚአብሔር ያምላክን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራ ከበደል አያነጻውምና። ማንኛችንም ስድብ ስለምንሰማ ቅር ይለኛል። እናንተም እንዳትጠቀሙበት እለምናችኋለሁ። እናንተም ኩራት እንዲሰማችሁ የማያደርጉ ነገሮችን እንዳትሉና እንዳታደርጉ እለምናችኋለሁ። የወሲብ ነገሮችን ከመያሳዩት አስወግዱ። ለመልከትም በምንም ፈቃደኛ አትሁኑ። ለማሸነፍ በጣም አስቸጋሪ የሆነ ሱስ ሆኗል። መጠጣትና ትንባሆ ወይም ሌላ አደንዛዥ እጽን ደግሞም ልታሸንፉት በጣም የሚያስቸግሩ ሱስን አስወግዱ። በአካባቢያችሁ ከሚገኙት ኃጢያኖችና ክፉ ምን ይጠብቃችኋል? በአዳኝና በወንጌሉ ያላችሁ ጠንካራ ምስክር ወደ ደህንነት ያደርሳችኋል። መጽሐፈ ሞርሞንን ካላነበባችሁ አንብቡት። እጃችሁን እንድታነሱ አልጠይቅም። በጸሎት እውነትን ለማወቅ በእውነተኛ ልብ ካነበባችሁት መንፈስ ቅዱስ እውነቱን ይገልጽላችኋል። እውነት ከሆነ እውነት ነው። እዚያም ጆሴፍ ስሚት ነቢይ ነበር። እናም እግዚአብሔር አብ እና ልጁን ኢየሱስ ክርስቶስን አይቷል። ቤተ ክርስቲያንም እውነት ነው። ስለ እነዚህ ነገሮች ምስክር ከሌላችሁ ለማግኘት አስፈላጊ የሆነውን አድርጉ። እናንተ የራሳችሁ ምስክር ማግኘታችሁ በጣም አስፈላጊ ነው። ምክንያቱም የሌሎች ምስክርነት እናንተን ለብዙ ጊዜ ለመሸከም አይችልምና። ከገኛችሁትም ምስክራችሁን የእግዚአብሔር ትእዛዛትን በማክበር በኩልና በየጊዜው በመጸለይና ቅዱስ መጻሕፍትን በማጥናት በኩል መንቀሳቀስና እንዲኖር ማስደረግ ይገባችኋል። ወጣቶች የሚገኝላችሁ ከሆነ በሰሚነሪ ወይም በኢንስቲትዩት ተሳተፉ። በሕይወታችሁ የተሳሳተ ነገር ቢኖር የምታሸንፉበት መንገድ አላችሁ። ጻድቅ ያልሆነም ማንኛውንም አቁሙ። ከኤጲስቆጶሳችሁ ጋር ተነጋገሩ። ችግራችሁ ምንም ቢሆን ንስሐ በመግባት ለማስተካከል ትችላላችሁ። እንደገና ንጹሕ ለመሆን ትችላላችሁ። ንስሐ ስለገቡ ጌታ እንዲህ ብሏል፣ ኃጢአታችሁ እንደ አለላ ብትሆንም እንደ አመዳይ ትነጻለች። እናም እኔ ጌታ ደግሜ አላስታውሳቸውም። የሰው ዘር አዳኝ በዓለም ውስጥም ቢሆን የዓለም እንዳልሆነ ስለ ራሱ ተናግሯል። እኛም የውሸት አስተያዮችና ትምህርቶችን በማስወገድ እናም እግዚአብሔር ላዘዘው ታማኝ በመሆን በዓለም ውስጥ ብንኖርም በዓለም ውስጥ ከዓለም ላለመሆን እንችላለን። አሁን ለማግባት ዕድሜ ቢደርስም ለማግባት ስሜታ ስለሌላችሁ ወጣት ወንዶች በቅርብ ሳስብበት ነበር። ለማግባትና ቤተሰብ ለማሳደግ የሚፈልጉ ቆንጆ ሴቶች ልጆች እንዳሉ አያለሁ። ነገር ግን ወጣት ወንዶች ጋብቻን ስለሚያዘገዩ እድሎቻቸው የተመጠኑ ናቸው። ይህ አዲስ ሁኔታ አይደለም። በቤተ ክርስቲያን የድሮ ፕሬዚደንቶች ይህን ጉዳይ በተመለከተ ብዙ ተብሏል። አንድ ወይም ሁለት የምክር ምሳሌዎች ከእናንተ ጋር ልካፈል። ፕሬዚደንት ሄሮልድ ቢሊ እንዳሉት በማግቢያ ዕድሜ አልፈን ስንሄድና ከእነዚህ ቆንጆ ሴቶች ጋር ወደ ተከባሪ ጋብቻ አለማግባታችን እንደ ክህነት ባለሥልጣኖች ኃላፊነታችንን አናሟላም። President Hinckley Mandibalal. Wadalaga put Gabachan with a mifalagut. Eh, touch some mete in a call. Nagargin, Babrata sub Pahil Gabachanamata yek, Luyumabt Yalacho. Gin, Babuzugize, Yenin, Lamadar gut watatun duchkin. Yahazin some meta, takafai, Adalum.
I realize there are many reasons.
Yagabachandra jalam mara,
Lama.
የምታምነበት ብዙ ምክንያት እንደሚኖር ይገባኛል። ለባለቤትና ለቤተሰብ ገንዘብ ለማግኘት ጭንቀት ካላችሁ ገንዘባችሁ በቁጠባ የሚጠቀም የሚጠብቁ የሚያፍሩትም የሚያፍሩም ምንም ነገር የላቸውም። መስዋዕት ለማድረግና አስቸጋሪ ውሳኔዎችን ለማድረግ በምትጥሩበት ጊዜ ነው አብራችሁ ለማድረግ የምትችሉት። የስህተት ምርጫን ለመምረጥ ትፈሩም ይሆናል። ለዚህም እምነት ኖራችሁ ይገባል እላችኋለሁ። አንድ የምትሆኑበትን ሰውን ፈልጉ። የሚመጣውን ሁሉ ፈተና ለማወቅ እንደማትችሉ ይገባችኋል። ነገር ግን ችሎታ ካላችሁና ጋብቻችሁ ውጤታማ እንዲሆን ለመስራት ከወሰናችሁ ማንኛውም ነገር እንደሚሰራ የተረጋገጣችሁ ሁኑ። ምናልባት ያላገባችሁ በመሆናችሁ ብዙ እየተደሰታችሁ ይሆናል። ተጨማሪ መሸራሸሪያ ውድ የሆነ መኪናዎችና መጫወቻዎች እየገዛችሁ ይሆናል። ቡድኖች አብረው ነገሮችን ሲያደርጉ አጋጥመውኛል። እኛም ከጥሩ ወጣት ሴቶች ጋር አብራችሁ እንዳልሆናችሁ አስቤያለሁ። ወንድሞች፣ ስለ ጋብቻና ስለ ዘላለም አብራችሁ ስለምትሳተፉት በጥበብ ከማሰብ ጊዜ አለ። በጥበብ ከመረጣችሁ እና ለጋብቻው ውጤታማ ውሳኔ ካደረጋችሁ በዚህ ህይወት ታላቅ የሆነ ደስታ የሚመጣላችሁ ምንም ነገር የለም። ስታገቡ ወንድሞች፣ በጌታ ቤት ውስጥ ለማግባት ምኞት ይኖራችኋል። የክህነት ባለስልጣን እንደሆናችሁ ሌላ ምንም ምርጫ ሊኖራችሁ አይገባም። ለማግባት የሚያስችላችሁ እንድታጡ ተጠንቀቁ። ለትዳር በምትግባቡበት ጥሩ ጊዜ ብታሳልፉም ትክክለኛው ገደብ ይኖራችሁ። አሁን ወንድሞች፣ እንዳነጋገራችሁ ወደ ተናሳሳሁት ሌላ ርዕስ ልመለስ። እንደ ቤተ ክርስቲያኗ ፕሬዝደንት ከተደገፍኩኝ በዚህ 3 ዓመቶች ከሁሉም በላይ የሚያሳዝነኝ ኃላፊነት ቢኖር የቤተ መቅደስ ጋብቻን መሰረዝ ነው። እያንዳንዱ የሚጀመረው በሚያስደስት የቤተ መቅደስ ጋብቻ የተጋቡት አዲስ ሕይወታቸውንና ለዘላለም አብረው ለሚያሳልፉት ጊዜ በጉጉት እየተመለከቱ ነው። ወሮችና ዓመቶች ያልፋሉ። እናም በአንድም ምክንያት ይሁን በሌላ ፍቅር ይሞታል። ይህም የገንዘብ ችግር፣ አለመነጋገር፣ የማይቆጣጠሩት ንዴት፣ በአማቾች ጣልቃ መግባት፣ በኃጢአት ምክንያት ሊሆን ይችላል። ብዙ ምክንያቶች ሊኖሩ ይችላሉ። በብዙ ጊዜ ውጤታው መፋታት መሆን አይገባም። አብዛኛው የቤተ መቅደስ ጋብቻ መሰረዝ ጥያቄ የሚመጣው ጋብቻዋ እንዲሰራ ለማድረግ ከሞከረች ነገር ግን ችግሩን ለማሸነፍ ካልቻለች ሴት ነው።
Choose a companion carefully.
የጋብቻ ጓደኛን በጥንቃቄና በጸሎት ምረጡ። እናም ከተጋባችሁ በኋላ እርስ በራስ ታማኝ ሁኑ። ባጎቴና ባጎት ባክስቴ ቤት ያየሁት አባባል ታላቅ ዋጋ ያለው ምክር ነው። ይህም እንዲህ ይላል፣ ፍቅራችሁን ምረጡ፣ ምርጫችሁንም አፍቅሩ። በዚህ ቃላት ታላቅ ጥበብ ነበሩ። ለጋብቻ የልብ ውሳኔ ከሁሉም በላይ አስፈላጊ ነው። ሚስታችሁ እኩላችሁ ነች። በጋብቻ ባለም ይሁን ሚስት ከሌላ ታላቅ ወይም ታናሽ አይደለም ወይም አይደለችም። ጎን በጎን እንደ እግዚአብሔር ወንድና ሴት ልጅ ተራመዱ። መቃለል ወይም መሰደብ አይገባትም። ነገር ግን መከበርና መፈቀር ይገባታል። ፕሬዚደንት ሂንክሊ እንዳሉት ጻድቅ ባልሆነ ሁኔታ ሥልጣን በሚስቱ ላይ የሚጠቀምበት የዚህች ቤተ ክርስቲያን ወንድ ሰው ለክህነት ሥልጣን ብቁ አይደለም። የተሾመ ቢሆንም ሰማያት ይርቃሉ፣ የጌታ መንፈስ ይቀየማል፣ እናም ለክህነት ሥልጣኑ ፍጻሜ ይኖረዋል። ፕሬዚደንት ሃዋርድ ደብሊው ሃንተር ስለ ጋብቻ እንዲህ ብለዋል፣ ደስተኛና በውጤታማነት መጋባት የሚመጣው ትክክለኛውን ሰው በማግባት ብቻ ሳይሆን ትክክለኛ ሰው በመሆን ነው። ይህንን እወደዋለሁ። የራስን ኃላፊነት ለማሟላት መጣር ለውጤታማነት ታላቅ አስፈላጊ ነው። ከብዙ ዓመት በፊት በኤጲስቆጶስ በማገለግልበት አንድ ዎርድ ውስጥ ኃይለኛ ጭቅጭቅ የነበራቸው በዚያ ዎርድ ውስጥ 1,080 አባላት ነበሩ። በኃይል የሚጨቃጨቁ አንድ ባልና ሚስት ነበሩ። ሁለቱም በአስተያየታቸው እርግጠኛ ነበሩ። አንደኛው ለሌላኛው ተቀባይ አይሆንም ነበር። በማይጨቃጨቁበት ጊዜ በተረበሸ ሁኔታ ላይ ነበሩ። አንድ ሌሊት በስምንት ሰዓት እነርሱ ስልክ ተደወለልኝ። በዚያ ጊዜ ወዲያው እኔን ለማነጋገር ፈልገው ነበር። ከመኝታ ተነስቼ ለበስኩኝና ወደ ቤታቸው ሄድኩኝ። ከክፍላቸው በተለያየ ቦታ ተቀምጠው አይነጋገሩም ነበር። ሚስቷ በኋላን የምትነጋግረው እኔን በማነጋገር ነበር። እሱም የሚመልሳት በእኔ በማናገር ነበር። እኔም እነርሱን እንዴት ነው የማስማማቸው ብዬ አሰብኩኝ። ለመነሳሳት ጸለይኩኝ እና የምጠይቃቸው ጥያቄ መጣልኝ። እንዲህም አልኳቸው፣ ወደ ቤተ መቅደስ ከገባችሁና የቤተ መቅደስ ጋብቻን ካያችሁ ስንት ጊዜ ሆናችሁ ብዬ ጠየቅኩ። በብዙ ጊዜ በፊት እንደነበረ ተናገሩ። የቤተ መቅደስ መግቢያ ፈቃድ የነበራቸው ወደ ቤተ መቅደስ የሚሄዱና ሌሎችን ሥነ ሥርዓቶችን የሚያከናውኑ ብቁ ሰዎች ነበሩ። እንዲህም አልኳቸው፣ በሮብ ጠዋት በሁለት ሰዓት ከእኔ ጋር ወደ ቤተ መቅደስ ለመምጣት ፈቃደኛ ናችሁ? የመተሳሰር ሥነትን እናያለን አሉ። እነርሱም የማንን ሥነ ሥርዓት አሉ። እኔም አላውቅም አልኳቸው። በዚያ ጠዋት የሚጋቡት ሰዎችን እናያለን አልኩኝ። በሚቀጥለው ሮብ በተመደበው ሰዓት በሶልት ሌክ ቤተ መቅደስ ላይ ተገናኘን። የ12 ቡድን ረጂ ከሆኑት ከሽማግሌ ኤሎይ ኤል ክርስቲስተን በስተቀር ማንንም ወደማናውቃቸው አስገራሚ መተሳሰሪያ ክፍል ውስጥ ገባን። ሽማግሌ ክርስቲስተን በዚያ ጠዋት ወንድና ሴት ሙሽራዋን ለማስተሳሰር ተመድበው ነበር። ገብተን ስንገባ ሙሽራዋና ቤተሰቧ እነዚህ የሙሽራ ጓደኞች ናቸው ብለው አስበው እንደሆነ እርግጠኛ ነው። የሙሽራ ቤተሰቦችም የሙሽራዋ ጓደኞች ናቸው ብለው አስበው ነበር። ከእኔ ጋር የመጡት በትንሽ ወንበር ላይ 1 ሜትር በሚሆን ቦታ ተለያይተው ተቀመጡ። ካህን ክርስቲንሰን ለሚጋቡት ሙሽራዎች ምክር በመስጠት ጀመሩ። እናም ባል ሚስቱን ማፍቀር እንደሚገባው እርሷን በክብርና በምስጋና መንከባከብ እንደ ቤት ልብ ማክበር እንዳለበት ተናገሩ። ከዚያም ለሙሽራዋ እንዴት ባሏን እንደ ቤት መሪ ማክበርና በሁሉም መንገድ መደገፍ እንደሚገባት ተናገሩ። ሽማግሌ ክርስቲያንሰን ለሙሽራዎቹ በሚናገሩበት ጊዜ ከኔ ጋር የመጡት ከእርስ በርስ እየተቃረቡ መጡ። በመጨረሻም አጠገብ ለአጠገብ ተቀመጡ። የሚያስደስተኝ ነገር ግን በሥርዓቱ መጨረሻ ላይ ሁለቱም አብረው የተቀመጡት አንድ ላይ ነበር። በሥርዓቱ መጨረሻ ላይ ልክ እንደ አዲስ እንደተጋቡ ሰዎች አጠገብ ለአጠገብ በፈገግታ ተቀምጠው ነበር። ከቤተ መቅደሱ ስንወጣ ማን እንደሆንና ለምን እንደመጣን ማንም አላወቀም ነበር። ነገር ግን ጓደኞቼ ከበሩ ሲወጡ እጅ በእጅ ተያይዘው ነበር። ልዩነታቸውን ጣሉት። አንድም ቃል መናገር አላስፈለገኝም ነበር። የተጋቡበትን ቀን እና በእግዚአብሔር ቤት ውስጥ የገቡትን ቃል ኪዳን አስታወሱ። እንደገና ለመጀመርና በዚህም ጊዜ በጣም ለመጣር ወሰኑ። ማንኛችሁም ወንድሞች በጋብቻ ችግር ካላችሁ ጋብቻችሁ ሲጀምር ደስተኛ እንደነበራችሁ ትሆኑ ዘንድ የሚያስተካክለውን ለማስተካከል የምትችሉ ማንኛውንም ነገር አድርጉ። በጌታ ቤት የተጋባ ነው። የምንጋባው ለጊዜ እና ለዘላለም ነው እና ይህን እንዲሆን የሚያስፈልገውን ጥረት መጣር አለብን። ጋብቻ ሊድን የማይችልበት አንዳንድ ጉዳዮች እንዳሉ አውቃለሁ። ነገር ግን በብዙ ጊዜ ለመዳን እንደሚችሉና እንደሚገባቸው ይሰማኛል። ጋብቻችሁ በአደጋ ላይ እንዲሆን አታድርጉት። ከዓለም በላይ የሆነ መሠረታዊ መመሪያ ለመኖር የክህነት ሥልጣን የያዛቸው ራሳቸውን ማስተካከል ይገባናል። ተከባሪና ጥሩ ሰው መሆናችን በጣም አስፈላጊ ነው። ሥራችን ከትችታ በላይ መሆን አለበት። የምናገራቸው ቃላት፣ ሌሎች የምናደርግባቸውና ሕይወታችን የምንኖርበት የክህነት ሥልጣን የያዘው ሰዎች ውጤታማነት በመሆናቸው ላይ ተጽዕኖ ይኖራቸዋል። የክህነት ስጦታ ዋጋው ታላቅ ነው። ይህም እንደ እግዚአብሔር አገልጋዮች እንዲሠሩ፣ ለታመሙት እንዲያገለግሉ፣ ቤተሰቦችን እንዲባርኩና ሌሎችን እንዲባርኩ ሥልጣን ይሰጣቸዋል። ሥልጣኑም ከሞት መጋረጃ አልፎ በዘላለም ላይ ተጽዕኖ አለው። በዚህ ዓለም ከዚህ ጋር የሚያነጻጽር ምንም የለም። ጠብቁት፣ እንደ ሀብት ተመልከቱት፣ ለዚህም ብቁ በመሆን ኑሩ። ውድ ወንድሞቼ፣ በሕይወት ስንጓዝ እርምጃችን ጻድቅነት ይምራው። ዛሬና ሁል ጊዜም ለምንሸከመው የክህነት ሥልጣን መለኮታዊ ኃይል ብቁ ተቀባዮች እንሆን። ይህ ሕይወታችንን ይባርክ እና ጌታችንና አዳኛችን ኢየሱስ ክርስቶስ እንደነበረበትና እንደ ሞተልን እኛም ሌሎችን ለመባረክ እንጠቀምበት።
This is my prayer.
ይህም ጸሎቴ ነው። የሚሆነው በተቀደሰው ስሙ እንዲሁም በተቀደሰው ስም ነው። አሜን።